Recently, I was blessed to meet with the most impressive group of youth from
በቅርቡ በጣም አስገራሚ ከሆኑ የአይዳሆ ወጣቶች ጋር በመገናኘት የተባረከ ነበር። አንድ መልካም ወጣት ሴት አሁን በህይወታቸው ከምን በላይ ምን ማድረግ ቢያደርጉ የተሻለ እንደሆነ ጠየቀችኝ። የክርስቶስ ቤዛነት ኃይል በህይወታቸው ማስተዋልን እንዲማሩ ምክሬን ለገስኩ። ዛሬ ታዲያ የዚህን ኃይል በክርስቶስ ቤዛነት አማካኝነት ስለምንቀበለው የግል ጥንካሬ አንዱን ጎን እገልጻለሁ። ከመጽሐፈ ሞርሞን ስለ አሞንና ወንድሞቹ ስለ ክርስቶስ ወንጌል አረመኔ ልበጠጣሮችና አስፈሪ ለሆኑ ህዝቦች ሲያስተምሩ እናነባለን። አብዛኞቹ ተለወጡ እና የኃጢአተኝነትን ባህሪያቸውን ለመተው መረጡ። ስለዚህ መለወጣቸው ሙሉ ከሆኑ የተነሳ የጦር መሳሪያዎቻቸውን ቀብረው ዳግም ላለመጠቀም ከጌታ ጋር ቃል ገቡ። በኋላ ላይ ያልተለወጡት ብዙ ወገኖቻቸው መጥተው እነሱን መግደል ጀመሩ። በዚህን ጊዜ ታማኝ የነበሩት ህዝብ የጦር መሳሪያዎቻቸውን ዳግም አንስተው መንፈሳዊ ህይወታቸውን አደጋ ላይ ከመጣል ይልቅ ለጎራዴ ራሳቸውን አሳልፈው ለመስጠት ወሰኑ። ጻድቅ የሆኑ መሳሪያዎቻቸው ብዙ ሰዎች እንዲለወጡና የጸብ መሳሪያዎቻቸውን እንዲጥሉ አደረገ። በአሞን ምክንያት ጥገኝነት እንዲያገኙ ጌታ ወደ ኔፋውያን መራቸው እና ያመን ህዝብ ተብለው ተጠሩ። ኔፋውያን ለብዙ አመታት ተጠበቋቸው። ነገር ግን በመጨረሻ ላይ የኔፋውያን ወታደሮች ተሸንፈው ማለቅ ሲጀምሩ ተጨማሪ ጦር በጣም አስፈልጋቸው። ያመን ህዝብ መንፈሳዊ ህይወታቸው አስጊ ሁኔታ ላይ ሆነ። የጦር መሳሪያን ዳግም ላለማንሳት ለገቡት ቃል ታማኝ ነበሩ። ነገር ግን አባቶች ለልጆቻቸው ጥበቃ ለመስጠት ኃላፊነት እንዳለባቸው ተረዱ። ይህም ኃላፊነት የገቡትን ቃል ለመስበር ምክንያተኛ መሰለ። ጠቢቡ የክህነት መሪያቸው ሄለማን የገቡትን ቃል መስበር በጌታ ዘንድ ተቀባይ እንዳልሆነ ያውቃል። ከመንፈስ የተቀበለውን አማራጭ አቀረበ። ልጆቻቸው ተመሳሳይ ኃጢአት ስለሌለባቸው ቃል ኪዳን መግባት አላስፈለጋቸውም። ልጆቹም ትንንሽ ቢሆኑም እንኳን አካላዊ ጥንካሬ ነበራቸው። እናም ከሁሉም በላይ መልካም እና ንጹህ ነበሩ። በእናቶቻቸው እምነት ተበረታቱ። ነቢይ በነበረው መሪያቸው ምሪት እነዚህ ወጣቶች አባቶቻቸውን ተክተው ቤተሰቦቻቸውና ቤታቸውን ለመከላከል ወጡ። በዚህ አስቸጋሪ ውሳኔ ዙሪያ ያሉት ክስተቶች በእግዚአብሔር ልጆች ላይ የኢየሱስ ክርስቶስ ቤዛነት እንዴት የግል ጥንካሬን እንደሚያመጣ ያሳያል። የእነዚህን አባቶች ለስላሳ ስሜትን ገምቱ። በዚህ አስፈላጊ ጊዜ ያለፈ የአመፅ ተግባራቸው እንዴት ሚስቶቻቸውንና ልጆቻቸውን ከአደጋ መከላከል ባለመቻላቸው ምን ያህል ይሰማቸዋል? ልጆቻቸው የሚጋፈጡትን ግፍ በማወቃቸው ራሱ ተደብቀው ሳያለቅሱ አይቀሩም። ልጆች ሳይሆኑ አባቶች ናቸው የቤተሰብ መከታ መሆን ያለባቸው። ለምንድን ነው በመንፈስ የተመሩ የክህነት መሪዎቻቸው የመዋጊያ ጦሮቻቸውን ከእንደገና የማውጣት ሐሳባቸውን የፈሩት? ነፍሳቸውን እንዳያጡ ነው። ጌታ እንዳወጀው ለኃጢአቱ ንስሐ ለገባው ይቅር ይባላል። እናም እኔ ጌታ ኃጢአቱን ደግሜ አላስተውሰውም። እነዚህ ታማኝ አባቶች ንስሐ ከገቡና በኢየሱስ ክርስቶስ ቤዛነት ከነጹ ቆይቷል። ስለዚህ ለቤተሰቦቻቸው ከለላ እንዳይሆኑ ለምንድን ነው ታዲያ የተመከሩት? በኢየሱስ ክርስቶስ ቤዛነት አማካኝነት መንጻት እንደምንችል መሰረታዊ ሐቅ ነው። መንጻትና መቀደስ እንችላለን። ሆኖም ግን ደካማ ምልጫዎቻችን ዘላቂ መዘዝ ይተውልናል። ንስሐን ለማሟላት ከሚያስፈልገው ደረጃ መካከል ዋናው የአጭር ጊዜና የረጅም ጊዜ መዘዞችን መሸከም ነው። ያለፈው ምልጫዎቻቸው እነዚህን የአሞናውያንን አባቶች ለምድራዊ ፍላጎት እንዲጋለጡና እንዲሁም ደግሞ ሰይጣን በደካማ ጎን ለመበዝበዝ እንዲሞክር አደረገ። ሰይጣን ያለፈውን የጥፋተኝነት ትውስታ ተጠቅሞ ወደ እሱ ተጽዕኖ አባብሎ ሊወስደን ይሞክራል። የእሱን ማባቢያ ለማራቅ ሁልጊዜ ንቁ መሆን አለብን። የታማኞቹ የአሞናውያን አባቶች ሁኔታ ይኸው ነው። ከብዙ የታማኝነት ሕይወት በኋላ እንኳ ራሳቸውን ካለፈ የኃጢአት ትውስታ መጠበቅ አስፈላጊ ነበር። በብዙ ጦርነቶች መካከል የጦር አለቃ ሞሮኒ የደከሙ ከተማዎችን ለማጠናከር ተናገረ። ለከተማዋ ቅርብ በሆነው ወንዝ በብዙ ጦርነቶች መካከል የጦር አለቃ ሞሮኒ የደከሙ ከተማዎችን ከአጥንት በሆነው ወንዝ ዳርቻ በጉድጓዱ በኩል እንጨት አጥር እንዲሰሩ አደረገ። እናም ከእንጨት በተሰራው አጥር ላይም ከጉድጓዱ አፈር በማውጣት አስቀመጡ። ዙሪያውንም በጠንካራ እንጨት ትልቅ ከፍታም እንዲኖረው እስከሚያደርጉ ድረስ እንዲሰሩ አደረገ። ጥንካሬን ለመገንባት የጦር አለቃ ሞሮኒ ደካማ የሆኑትን ከተማዎች መገንባት አስፈላጊ እንደሆነ ገብቶታል። እነዚህም የአሞናውያን አባቶች ተመሳሳይ ነበሩ። በታማኝ ሕይወታቸውና ባለፈው ጻድቅ ያልሆነ ባህሪያቸው መካከል ረጅምና ሰፊ ማጠናከሪያ አስፈልጓቸው ነበር። በጽድቅ ባህል የተባረኩት ልጆቻቸው ግን ለተመሳሳይ ፈተና ተጋላጭ አልነበሩም። ለማንም ሰው ባለፈ ደካማ ምልጫ ምክንያት የሚመጡ መዘዞችን ለማስወገድ መሻት ካለው አስደሳች ዜና ታዲያ ጌታ ድክመትንና አመፀኝነትን በተመለከተ በተለየ መልኩ ነው የሚመለከተው። ጌታም ንስሐ ያለመግባት አመፀኝነት ቅጣትን እንደሚያስከትል አስጠንቅቋል። ጌታ ስለ ድክመቶች ሲናገር ከምሕረት ጋር አዛምዶ ነው። ያለ ጥርጥር እነዚህን የአሞናውያን አባቶች ከአባቶቻቸው የስህተት ባህል የተማሩት ሁኔታ አለ። ነገር ግን ሁሉም የሰማይ አባታችን ልጆች ወደ ሟች ሕይወት ሲመጡ የክርስቶስ ብርሃንን ይዘው ነው። ከኃጢአታዊ ተግባራቸው መንስኤ ባሻገር ጉዳቱ ሰይጣን ለመበዝበዝ የሚሞክረውን መንፈሳዊ ደካማ ጎንን ለማሳደግ ነው። ደግነቱ ወንጌልን ተምረዋል፣ ንስሐም ገብተዋል። እናም በክርስቶስ ቤዛነት ምክንያት ከሰይጣን ፈተና ይልቅ የተሻለ ጠንካራዎች ሆነዋል። ወደ ከባዱ ላለፈው ሕይወታቸው ለመዞር ምንም አልተፈተኑም። ይልቁኑ ወደ መሪያቸው በመዞር ነፍሳቸውን ሰይጣን እንዳያጭበረብረው እና በጥንቃቄ ወደ ሲኦል እንዳይመራቸው እድሉን አልሰጡትም። የአዳኛችን ቤዛነት ከኃጢአት ብቻ ሳይሆን ያነጻቸው ለክህነት መሪያቸው ምክር ታዛዥ በመሆናቸው አዳኛችን በድክመታቸው ጠብቆ አጠነከራቸው። ኃጢአታቸው ለመተው ባሳዩት ትሕትናና ዘላቂ ቁርጠኝነት በጦር ሜዳ ላይ ሊያደርጉት ከሚችሉት በላይ ቤተሰቦቻቸውን ጠብቆላቸዋል። እጅ መስጠታቸው ከበረከታቸው አላገዳቸውም፣ እነሱን አጠንክሯል። እናም ብዙ መጪ ትውልዶችን ባርኳል። የታሪኩ መዝጊያ የጌታ ምሕረት እንዴት ደካማ ነገሮችን ጥንካሬ እንዳደረጋቸው ያሳያል። እነዚህ አባቶች ልጆቻቸውን በሄለማን ጥበቃ ስር አድርገው ላኳቸው። ልጆቹ በአደገኛ ውጊያ ውስጥ ተዋግተው እንኳ የተወሰነ ጉዳት ቢደርስባቸውም አንዲት ህይወት እንኳን አልጠፋም። ለተመናመነው የነፋውያን ጦር ወጣት ወንዶቹ አስፈላጊ ድጋፍ መሆናቸውን አሳዩ። ወደ ቤት ሲመለሱ ታማኝና የመንፈስ ጥንካሬን ተቀበሉ። ቤተሰቦቻቸው ተባረኩ፣ ተጠበቁ፣ እናም ተጠናክረዋል። በጊዜያችን ከቁጥር በላይ የሆኑ የመጽሐፈ ሞርሞንን ተማሪዎች በእነዚህ ንጹህ እና ጻድቅ በሆኑ ወጣት ወንድ ልጆች ምሳሌነት ተባርከዋል። እያንዳንዳችን በሕይወታችን ደካማ ምርጫዎችን ያደረግንበት ወቅት ሊኖር ይችላል። ሁላችንም ታዲያ የማዳን ኃይል ያለውን የኢየሱስ ክርስቶስ ቤዛነትን በደንብ ያስፈልገናል። ሁላችንም ስለ ማንኛውም ኃጢአታችን ንስሐ መግባት አለብን። እኔ ጌታ ማንኛውንም ኃጢአት ቢሆን በትንሹ መዝኜ አላይም። ይህንን ማድረግ አይችልም፣ ምክንያቱም እንደሱ ለመሆን ምን እንደሚያስፈልግ ያውቃልና። አብዛኞቻችን ድክመት በባህሪያችን እንዲያድግ ፈቅደናል። በኢየሱስ ክርስቶስ ቤዛነት አማካኝነት እኛም ልክ እንደ አሞናውያን መንፈሳዊ ምሽግ በእኛና በሰይጣን ሊበሰብስ በሚሞክረው ባለፉት ኃጢአቶቻችን መካከል መገንባት እንችላለን። በአሞናውያን አባቶች ዙሪያ የተገነባው መንፈሳዊ ከለላ ራሳቸውን፣ ቤተሰቦቻቸውን፣ አገራቸውን፣ ቀጣይ ዘሮቻቸውን ሁሉ ባርኳል፣ እንዲሁም አጠናክሯል። ለእኛም ይህ እውን መሆን ይችላል። ስለዚህ እነዚህን የዘላለም ምሽጎች እንዴት አድርገን ነው የምንገነባው? የመጀመሪያው ደረጃ መሆን ያለበት ከልብ የሆነ ሙሉ ንስሐ ነው። በኢየሱስ ክርስቶስ ቤዛነት አማካኝነት እያንዳንዳችን ንጹሕ መሆን እንችላለን፣ እናም የአመጻችን ሸክም ይወገድልናል። አስታውሱ፣ ንስሐ ቅጣት አይደለም። ክብር ላለው ወደፊት የተስፋ የተሞላ መንገድ እንጂ። የሰማይ አባት በደካማ ጎናችንና በታማኝነታችን መካከል ምሽግ የምንገነባበትን መሳሪያዎች አዘጋጅቶልናል። የሚቀጥሉትን ሐሳቦች ተመልከቱ። ቃል ኪዳን በመግባት የራሳችሁን የቤተ ክርስቲያን ሥርዓቶችን ተቀበሉ። ከዚያም ያለማቋረጥ በጽናት ላለፉት ዘመዶቻችሁ የቤተ መቅደስን ሥርዓቶችን ፈጽሙላቸው። ወንጌልን ከቤተ ክርስቲያን ለቀሉ ወይም አባል ላልሆኑ የቤተሰብ አባላት ወይም ጓደኞቻችሁ አካፍሉ። ይህንን እውነት ማካፈል በሕይወታችሁ የታደሰ ጉጉትን ያመጣል። በሁሉም የቤተ ክርስቲያን አገልግሎት ጥሪ በታማኝነት ተወጡ። በተለይ ደግሞ የቤት ለቤት ትምህርት እና የጉብኝት ትምህርት። በወር የ15 ደቂቃ ብቻ የቤት ወይም የጉብኝት አስተማሪዎች አንሆን። ይልቁንም ለእያንዳንዱ ቤተሰብ አባላት ድረሱ። በግል እወቋቸው። እውነተኛ ጓደኞች ሁኑ። ለእያንዳንዱ ምን ያህል እንደምትቆረቀሩ በደግነት ተግባር አሳዩ። ከሁሉም በላይ የቤተሰብ አባሎቻችሁን አገልግሉ። የባለቤቶቻችሁንና የልጆቻችሁን መንፈሳዊ እድገት ከፍተኛ ቅድሚያ ስጡ። እርስ በርስ ለመረዳዳት ምን ማድረግ እንደምትችሉ ትኩረትን ስጡ። ጊዜያችሁንና ትኩረታችሁን በነጻ አበርክቱ። በእያንዳንዱ በእነዚህ ሐሳቦች አንድ የጋራ መልእክት አለ። ሕይወታችሁን በሌሎች አገልግሎት ሙሉ። ሕይወታችሁን የሰማይ አባት ልጆቻችሁን በማገልገል ስታጡ የሰይጣን ፈተና ከሕይወታችሁ ኃይልን ያጣል። የሰማይ አባታችሁ አጥብቆ ከማፍቀሩ የተነሳ የኢየሱስ ክርስቶስ ቤዛነትን ያንን ጥንካሬ ያመቻቻል። ይህ ድንቅ አይደለምን? አብዛኞቻችሁ የደካማ ምርጮቻችሁን ሸክም ተሰምቷችሁ ይሆናል። እናም እያንዳንዳችሁ ከፍ የሚያደርገውን የጌታ የይቅርታን፣ የምሕረትን፣ የጥንካሬን ኃይል ሊሰማችሁ ይችላሉ። እኔ ተሰምቶኛል። ለእያንዳንዳችሁም ይህ እንደሚገኝ በጌታ በኢየሱስ ክርስቶስ ስም መሰክርላችኋለሁ። አሜን።